አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከ500 ቀናት በላይ በእስር ከከረሙት የዞን 9 ጦማሪያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አስቃቂና ከአይምሮው ሊፋቅ እንዳልቻለ ደጋግሞ የሚናገረው ለ85 ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽንን ህንጻ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው።
ሙሉ ለሙሉ ምርመራ የነበረበት ድብደባ የነበረበት ወቅት ነበረ። ከዛም ባለፈ የፀሐይ ብርሃን አለማየት፣ ፎቶ ላይ አሁን ሽንት ቤቶችን ታያቸዋለህ። አንድ ክፍል ውስጥ አሁን ለምሳሌ ይህ ሁለትም ሁኔታ ፍር ያለው በጣም ሰኛ በሱ ደግሞ እስከ 13 ተፈራለሁ እዛ ከመብዛቱ የተነሳ በዛ ወቅት ላይ ተባይ ራሱ ሞቆ ተባይ ራሱ እስከ ማፍራት ደርሶ ነበር። እኔ በነበርኩበት ወቅት ማለት ነው።
አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግስት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጠራውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቅስበት እንዳልቀረ ይናገራል።
ለመጀመሪያ ጊዜ ሳየው ሽታው ነው እኔ የመጣብኝ። ሽታው ያንን ነገር እንዳስታውስ ያደረገኝ የምድረበሽና ቶሎ እዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም ኦልድ ስለሆነ ጣውላዎቹ ሲጢጥ የሚሉ ናቸው። ራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል ትንሽ። እኔ ስታሰር ማታ ላይ ነው የገባሁት። ወደ 3 ሰዓት አካባቢ ነው ደንሰው። በጣም አስፈሪ ነበረ። መጀመሪያ ሲገባ ጨለማ ነው። አሁን ብርሃን ሆኖ የሚታየው ክፍል በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ ተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎቹ በር ላይ ፍርግርጉ ካርቱን የተሸፈነ ነበር፣ ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት ነው። በጣም የሚያስፈራ ነበረ።
አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጎድጓዳውን የሚያይበት ቀን ደርሷል። ከጳጉሜ 1-4 ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌዴሪ ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ።
በዚህ ቦታ ላይ ማዘጋጀት ያስፈለገው ዋነኛው ምክንያት አንዱ ብዙዎችን ስንሰማ እንደነበረው ለከፍተኛ የዜጎች ስቃይ ሲዳረግበት አስከፊ ሰብአዊ ድርጊቶች ሲፈጸሙ እንደነበረ ስፍራ በመሆኑ ይህ ስፍራ ደግሞ በመንግስት እንዲዘጋ ነው። በቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ ስደት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ የሚያውቃቸው እና ከዚህ አስከፊ የሰው ልጅ የደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ለመወሰን በታሪክ አጋጣሚ ደግሞ እንደዚህ አይነት ድርጊቶች እንዳይፈጸም በታሪክነት ብቻ እንዲቀር ለማስቻል ከዛ ባሻገር ስቃይ ደረሰባቸው መጣችን የከፍለቱ ዋጋም ለማስቻል እንዲሁም ይህንን ኢንዱስትሪ ያደረሱት ሰዎች በድርጊታቸውንም ለማውገዝ እና በህግ ብቻ ተጠያቂ የሚሆንበት ለመፍጠር ታስቦናል።
አቶ ዝናቡ ቱሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል።
በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ የማድረግ ስራ እየሰራን ያለ ነው። በዚህ ረገድ አሁን ሲሳ የሚደረስባቸው ሰው የሚገረፍባቸው የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥ ነው። ይህ ስራ ይጠይቃል። በተደጋጋሚ አቅም ግንባታ ስራዎች ይጠይቁናል። እነዚህን አቅም ግንባታ ስራዎችን አጠናክረን የምንቀጥል ነገር እንደተጠበቀ ሆነ ግን ከዚህ ጋር ተያይዞ ህዝቡም የሚያነሳቸውን ጥያቄዎችን ለመመለስ ሲባል ክፍት ናቸው ቤቶቹ። ሁሉም ቦታዎች ለበቀላሉ ማንም ሰው እንዲያያቸው ታራሚዎችም ተጠርጣሪዎችም እንዲጎበኛቸው የማድረግ ስራዎችን እየሰራን ያለንበት ሁኔታ ነው ያለው።
የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና የሰብአዊ መብት ተሟጋች አጥናፍ ብርሃኔ በበኩሉ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም፣ ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል።
ሲል አሁንም በማህበራዊ ሚዲያ የምናቃቸው አሉ ስቶሪዎች። አሁን ሰው ከጎኑ የተሰራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ ሆኖ የሰኛ መመርመሪያ ክፍል አለ። እዛ ውስጥ ያሉ ሰኞች አሉ። ከጎን ያለውን ክፍል ነው የምንጎበኘው ማለት ነው። እዛም ውስጥ ቀዝቃዛ ክፍል አለ ይባላል፣ ጨለማ ክፍል አለ ይባላል። ከስቲያ እንዲጎበኙ ማድረግ ሲምቦሊክ ነው። ለጥቅም ስራን በጣም አሪፍ የሚሰራበት ስራ ነው። ግን ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ ሰዎችን በምርመራ ሰበብ የማይገርፍ የማያስር ሲስተም ለውጥ ላይ ማስፖር ይሻላል ብዬ አስባለሁ። ግን ባይሰልፍ
Human Rights Watch የተሰኘው የመብት ተሟጋች ድርጅት በጥር 2018 የጎርጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቁጥሩ ተጨማሪ መብትን ጠባቂ ማሻሻያዎች ግን እንዲኖሩ መምከሩ ይታወሳል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።